እጅግ እያሻቀበ የመጣው የዋጋ ግሽበት የኑሮ መወደድን የዕለት ፈተና እየሆነባቸው መሆኑን አስተያየታቸውን ለአሜሪካ ድምጽ እየሰጡ የአዲስ አበባ ነዋሪዎች ተናግረዋል። በሀገሪቱ እየታየ ያለው የኑሮ ውድነት መንስኤዎች የኮቪድ-19 ወረርሽኝና ሀገሪቱ የገባችበት ጦርነት መሆናቸውን የአዲስ አበባ ዩኒቨርሲቲ መምህር የሆኑት የምጣኔ ሀብት ባለሙያው ዶክተር ብርሃኑ ደኑ ገልጸዋል። ቀውሱን ለመቆጣጠር መንግስት የተለያዩ ምጣኔ ሀብታዊ የእርምት እርምጃዎችን እየወሰደ መሆኑን ተገልጿል። ፀሐይ ዳምጠው ተጨማሪ አላት።
በሀገሪቱ በከተማም ሆነ በገጠር እየታየ ያለው የዋጋ መናር ሸማቹንም ሻጩንም እያነጋገረ ነው። የኑሮ መወደድ በከተሞች እንደምጠነክር ያነጋገርኳቸው ነዋሪዎች ይገልጻሉ። የአዲስ አበባ ከተማ ነዋሪው አቶ ቸርነት አለሙ የኑሮ ውድነቱን ያባባሰው ከተማይቷ ውስጥ ያለው የናሬ የቤት ክራይ እንደሆነ ይገልጻሉ።
የኑሮ ውድነቱን የሚያባብስ ጫፍ የሚያወጣ ዝም የሚያመረው የቤት ክራይ ነው። በተለይ እንደ አዲስ አበባ አብዛኛው በየቀኑ አዳዲስ ሰዎች ይመጣሉ፣ ቤት ክራይ ይዛሉ፣ ይኖራሉ። ይሄ ደግሞ የቤት ክራይ ፈላጊና የቤት ክራይ ቤት ኖርማል የሚከራየው ቤት አልተመጣጠንም። ተከራዩ በጣም በዝቷል። ቤት ያለው ቤት ያለውን ህዝብን ማመጣጠን ስላልቻለ ቤት ክራይ ችን ክፍተት በመጠቀም ዴሊ በየጊዜ የሚጨመርበት ይደታል። አሁን እኛ በቅርብ ጊዜ አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጡ 500 ብር ጨምረናል ብሎ ይሄዱ እና ከኔ ገቢ አንጻር ቤት ክራይ ከፍዬ አልችልም እና መንግስት የወሰደው እርምጃ ትክክለኛ እርምጃ ነው። ግን ከሶስት ወር በኋላ ደግሞ ምን ሊፈጠር ይችላል የሚለው ታሳቢነት ውስጥ ቢሆን ሌላ አሳሳቢ ጉዳይ ነው። ምክንያቱም የሶስት ወሯን አስርዞ ይጨምርበታል። አከራይ ችግር የለበትም እስከ ሶስት ወር አልጨመርኩብህም እና ያ ስለሆነ እስከ ሶስት ወር ያለው ያህል ነገር ላይጨምር ይችላል። ግን ዘላቂ መፍትሄ አይደለም። የሶስት ወር ዘላቂ መፍትሄ አይደለም። በዘላቂነት ከተማ መስተዳደር ማድረግ ያለበት ነገር እንደ ህግ የሆነ ነገር ቢቀመጥ ባይ ነው። ጣራ ቢኖረው ራሱ የቤት ክራይ ጣራ ቢኖረው በእርግጥ ይሄ ፍሪ ኢኮኖሚ ሲስተም የሚለው ላይ ኢንተራፕት ሊያደርግ ይችላል። ቢሆንም ግን ያንን ተፈርቶ ዝም ተብሎ ከሚለቀቅ የተወሰነ ማዕቀብ አሁን እስከ ሶስት ወር ድረስ የተባለው ማዕቀብ ነው አይደለ? ዘላቂ ማዕቀብ ቢደረግም ምክንያቱም የቤት ክራይ አሁን እዛ ጋር የሆነ ሰው ተከራይቶ የሆነ ነገር ይሰራል እንበል፣ ምግብ ቤት ይከፍታል። ቤት ክራይ ሲጨምርበት ምን ያደርጋል? እሱ ምግቡ ላይ ነው የሚጨምሩ። በእጃዙር ሁሉንም ያጠቀዋል ነው፣ ተከራዩንም ተከራይ ያልሆነውንም ያጠቀዋል። ሰው ለምሳሌ ካፌ ሲከፍት ወይ የሆነ ነገር ሲከፍት ተከራይቶ ነው የሚከፍተው። ተከራይቶ ሲከፍት እዛ ቤት ክራይ ሲጨመርበት እሱ ምግቡ ላይ ጨምራል። ስለዚህ እዛ የሚጠቀሙ ሰዎች በአጠቃላይ የቤት ክራይ ውድነት አፌክት የሚያደርጋቸው ሰዎች ናቸው። ስለዚህ ዘላቂ መፍትሄ ቢኖረው ኑሮ ውድነቱን ትንሽ ማረጋጋት ይቻላል የሚል ሀሳብ አለ።
አሁን እየታየ ያለውን የኑሮ ንረትና እየሰጡ ያሉትን አገልግሎት በተመለከተ የሆቴል ባለቤት የሆኑት ወይዘሮ ወደራይ ምረቱ እንዲህ ያስረዳሉ።
አለም ዝሩኩንሌ ባይ ነመረክሰሲ ነመገድሲ
አሁን ያለው የኑሮ ውድነት በጣም ያሳዝናል። ሁሉም ሸቀጦች እየናሩ ነው። ከሀገር ውስጥም ሆነ ከውጭ ተመርተው የሚገቡ ምግቦች ዋጋቸው የማይቀመስ ሆኗል። እኔ አሁን ሆቴል አለኝ። የተለያዩ አገልግሎቶችን ነው የምሰጠው። ነገር ግን ከገበያ ገዝቼ ለተጠቃሚ የማቀርበው ምግብም ሆነ መጠጥ፣ በአጠቃላይ በምሰጠው አገልግሎት ላይ በጣም ችግር እየገጠመኝ ነው። ዋጋ መጨመር አልችልም። መንግስት ክትትል ያደርጋል። በሌላ በኩል ተገልጋዮችም ወገኖቻችን ናቸው። ገንዘቡን ከየት ያመጣሉ? ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። ስራውን እንዳላቆም የባንክ ዕዳ፣ የሰራተኛ ደሞዝ፣ የመንግስት ግብር ያሳስበኛል። ብቻ ብዙ ችግሮች አሉብኝ።
በሌላ በኩል መንግስት እየወሰደ ያለው እርምጃ ቀጣይነትና ተከታታይነት ቢኖረው የኑሮ ውድነቱን ሊያረጋጋ ይችላል ብላ እንደምታስብ ሌላ የከተማይቱ ነዋሪ ወይዘሪት አለምነሽ አሰፋ ትናገራለች።
እኔ ተከራይ ነኝ እና መንግስት የጣለው ገደብ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። ምክንያቱም አሁን ኑሮ በጣም እየተወደደ ባለበት ጊዜ እንደዚህ አይነት ገደብ መጣሉ በጣም ትልቅ አድቫንቴጅ ነው፣ በተለይ ለተከራዮች። ምክንያቱም በየጊዜው በየወሩ በየሶስት ወሩ ነው ቤት ክራይ ጨምሮ የምንባለው እና አሁን ያለውን የኑሮ ውድነትም ለማረጋጋት አንድ መፍትሄ ነው ብዬ ነው የማስበው። አሁን መንግስት ፊቱን ያዞረው አገራችን ላይ ብዙ ችግሮች ተጋርጠውብናል፣ ትኩረቱን ወደዛ ባደረገበት ወቅት ወደዚህ ደግሞ ወደ ኑሮ ውድነቱ ፊቱን አዞሮ ቤት ክራይ እንዲረጋጋ የጣለው ገደብ በጣም ደስ የሚል ነገር ነው።
የምጣኔ ሀብት ምሁር የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ደኑ የዋጋ ግሽበቱ መንስኤዎች አንድም የኮቪድ-19 ወረርሽኝ ያስከተለው ችግር እንደሆነ ጠቅመው፣ ዋነኛው ግን በሰሜን የሀገሪቱ ክፍል የተከሰተው ጦርነት እንደሆነ ተንትነዋል።
አንደኛ ግጭት በሚኖርበት ጊዜ ኢኮኖሚውን እንደሚያዳክም ነው ኢንቨስትመንትን ያቀጭጫል ያው ምርትን እንደሚገባ እንዳይመረጥ እንቅፋት ይፈጥራልና እነዚህ ነገሮች ተደማምረው እንግዲህ የችግሩ መንስኤ ሰላም እጦት ነው ከቅርብ ግዛት በተለይም ካንዳ መጥወዲ ይፋ የሆነ ከፍተኛ የጦርነት በሰሜኑ የሀገሪቱ ክፍልና የፌደራል መንግስት መካከል ከፍተኛ ግጭት ተፈጠረ እና በዚህ ምክንያት እንግዲህ ኢኮኖሚው ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም በልማት ላይ የተወሰነ ተጽዕኖ ያሳድራል ጦርነት ውጊያ ግጭት ምክንያቱም የተፈናቀሉ ዜጎችን መልሶ ለማቋቋምና ለመመገብ ከፍተኛ ወጪ ይጠይቃል። እንደገና ደግሞ አሁን የሚደረገውን ግን ለማስቀበል መንግስት የገባበትን ጦርነት ለዛ ከፍተኛ ወጪ ያስፈልጋል በሎጂስቲክ ከፍተኛ ወጪ ይጠይቃል። እንደገና ደግሞ ይሄ ሁሉ በልማት ላይ አሉታዊ ተጽዕኖ አለው በምርት ላይ ከፍተኛ ተጽዕኖ አለው። ስለዚህ አቅርቦት የተዳከመ ይሄዳል ከፍላጎቱ ጋር አይመጣጠንም በዚህ ጊዜ ከፍተኛ የሆነ የዋጋ ንረት እና ኢንፍሌሽን የምንለው ነገር ያስከትላል።
አክሎ መፍቴ ነው ያሉትን ሙያዊ ምክር ለግሰዋል ዶክተር ብርሃኑም
ተጠቃሚውን ህብረተሰብ ሸምቶ አደሩን ህብረተሰብ በከፍተኛ ደረጃ በዋጋ ንረት እንዲጎዳ በማድረግ ተስፋ የሚያስቆርጥ ልጆቹን ትምህርት ቤት እንዳያስገድ የሚያደርግ የዕለት ጉርሱን እንደሚገባ ገዝቶ እንዳይጠቀም የሚያደርጉ ትኖች ላይ ትክክለኛ የሆነ የእርምት እርምጃ መውሰድና አሁንም ደግሞ መንግስት በሚያቋቁማቸው አንዳንድ የሸማች ድርጅቶች በኩል እቃዎቹ መሰረታዊ የሆኑ እቃዎች ሁሉም አይደለም መሰረታዊ የሆኑ እቃዎች ለዕለት ዕለት የሚሆኑ እቃዎች ለህዝቡ እንደሚደርሱበትን ሁኔታ ማድረግ የሰርቫይቫሉ ነገር የሀገሪቷ ደህንነትና እንደ አገር የመጠጠል የአብዛኛው ህዝብ ደግሞ ፍላጎትም ይመስለኛል ይህን እርምጃ መውሰዱ ትክክልና ተገቢ ነው ይመስለው።
መንግስት የዋጋ ግሽበትን ለመቆጣጠር በሚል ያሰባቸውን እርምጃዎች ሰሞኑን በተለያዩ የሀገሪቱ አካባቢዎች በመውሰድ ላይ እንደሚገኝ አስታውቋል። እናም በአዲስ አበባ ከተማ የኢኮኖሚ አሻጥር ሲሰሩ ነበር የተባሉ 1886 የንግድ ድርጅቶች መታሸጋቸው የንግድ ህግ ውጪ ሲሰሩ ነበር የተባሉ 657 ድርጅቶችን የንግድ ፍቃዳቸው መሰረዛቸው የተገለጸ ሲሆን በ64 ድርጅቶች ላይ ደግሞ የወንጀል ክሶች እንዲመሰረቱ መወሰኑን የከተማይቱ ንግድ ቢሮ ሰሞኑን ባወጣው መግለጫ አስታውቋል። ከአዲስ አበባ የንግድ ቢሮ ሰፋ ያለ መረጃ ለማግኘት ጥረት እያደረኩ ነው። ባገኘሁት ጊዜ ተጨማሪ ዝርዝር ይዤ መለሳለሁ። ለአሜሪካ ድምጽ ሀይዳምጠው ከአዲስ አበባ